ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደሳለኝ ዓለሙ የተተረጎመውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 12 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
የወያኔ አገዛዝ በጎንደር ክፍለ ሀገር ህዝቡን ለመከፋፈል እየወሰደ ያለው ሴራ ከፍተኛ ተቃውሞ እየገጠመ መሆኑ ታውቋል። ወያኔ የውስጥ አስተዳደር በሚል ተንኮል የቅማንቱን ህብረተሰብ ከሌላው ለመለየት አስመሳይ የሆነ ህዝበ ውሳኔ ለማድረግ በዝግጅት ላይ መሆኑ የሚታወቅ ሲሆን፣ የቅማንቱ ህብረተሰብ ከወገኖቻችን ጋር አንጣለን በማለት ተቃውሞውን እየገለጸ መሆኑ ታውቋል። በሌላ በኩል በውሳኔ ህዝቡ ለመሳተፍ ቅስቀሳ የሚያደርጉ የወያኔ ካድሬዎች ከፍተኛ ተቃውሞ እየገጠማቸው ሲሆን፣ ውሳኔውን ለማስፈጸም በየአካባቢው የሄዱ አንዳንድ የወያኔ ሹመኞች እየተደበደቡ መሆናቸውንም ከአካባቢው የመጡ ዜናዎች ይገልጻሉ። ከዚህ በተረፈ የወያኔ የአማራና የትግራይ ክልሎች ባለሥልጣኖች በየግላቸው በሁለቱ ክልሎች መካከል ያለው የመሬት ችግር በህዝብ ተሳትፎ ተፈታ ብለው መግለጫ ያወጡ ሲሆን፣ በታሪክ የጎንደር ክፍለ ሀገር የነበሩት የግጨውና የጠገዴ አካባቢዎች ለትግራይ ክልል መሰጠቱን የገለጹ መሆናቸውን ተገልጸዋል። ይህም ሴራ እንደ ወልቃይቱ የማንነት ጥያቄ ከፍተኛ የህዝብ ተቃውሞና አመፅ ሊገጥመው እንደሚችል ብዙዎች ተነብያሉ። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያው ቢሮ አርብ ቅዳሜ 3 ቀን ባወጣው መግለጫ የደቡብና የደቡብ ምስራቅ ኢትዮጵያ ክፍሎች ለሶስተኛ ጊዜ ከባድ ድርቅ የገጠማቸውን መሆኑን ገልጾ የድርቁ ሁኔታ ረሃብን ያስፋፋ ከመሆኑም በላይ ከፍተኛ ተላላፊ በሽታንና በርካታ ቁጥር ያላቸውን የቀንድ ከብቶችና የቤት እንስሳት የጨረሰ መሆኑን ዘግበዋል። በድርቁ ምክንያት የተራቡ ዜጎች ቁጥር ከ5.6 ሚሊዮን ወደ 8.5 ሚሊዮን ከፍ ማለቱ የተዘገበ መሆኑን ጠቅሶ 3 ሚሊዮን የሚሆኑ ሕፃናት የምግብ እርዳታ የሚያስፈልጋቸው መሆኑና 10.5 ሚሊዮን ሕዝብ ንጹሕ የመጠጥ ውሃ እንደማያገኝም ጠቁሟል። ከዚህ በላይ በምግብ ለሥራ ፕሮጀክት የተሰማሩ 4 ሚሊዮን የሚሆኑ ዜጎች ተከታታይ እርዳታ እንደሚያስፈልጋቸውም ግልጽ አድርጓል። በመጨረሻም እስከሚቀጥለው ዓመት ጥር ወር ድረስ 417 ሚሊዮን ዶላር እርዳታ እንደሚያስፈልግ የእርዳታ ማስተባበሪያው ቢሮ ጠቁሟል። የወያኔ አገዛዝ በሶማሊያ ያሰማራው ጦር የበጀት እጥረት እንደገጠመው በመዘርዘር ለተባበሩት መንግስታት ድርጅት መልእክት አስተላልፏል። ባለፉት ዓመታት አገዛዙ ንጹሃን የኢትዮጵያን ዜጎችን በጦርነት በማሰለፍ ማግዶ በደማቸው ከፍተኛ ሀብት ያካበተ መሆኑ ሲታወቅ፣ በተወካዩ በጀነራል ተብየው ገብሬ አማካይነት ለአልሸባብ ኃይሎች መሳሪያ ሲሸጥ መቆየቱም ይታወቃል። በተያያዘ ዜና መቀመጫውን ጄኔቫ የሆነው አፍሪካን ራይትስ ሞኒተር የተባለው ድርጅት በቅርቡ የሶማሊያ መንግስት ለወያኔ ያስረከበውን ራሱን የኦጋዴን ነጻ አውጪ የሚለውን ድርጅት የአመራር አባል የሆነውን ግለሰብ አስመልክቶ መግለጫ አውጥቷል። የሶማሊያ መንግስት ግለሰቡን ለወያኔ ማስረከቡን አውግዞ የወያኔ አገዛዝ ተቃዋሚዎችን የሚጨፈጭፍ አረመኔ ቡድን ነው ካለ በኋላ መብትን በማስከበር በኩል እምነት የሚጣልበት አይደለም ብሏል። የኦሮሞ ፌዴራል ኮንግረስ የተባለው ፓርቲ ጳጉሜ 2 ቀን ባወጣው መግለጫ በኢሬቻ በዓል በገፍ ያለቁትን ለማስታወስ በሚል ወያኔ በከለለው ፓርክና ባቆመው የማስታወሻ ሐውልት ላይ ያለውን ነቀፌታ አቅርቧል። ድርጅቱ በመግለጫው የታሪክ ሽሚያ ካልሆነ በስተቀር በኢሬቻ በዓል ላይ በግፍ የተገደሉት ሰማዕታት ማስታወሻ በገዳዮቹ ሊቋቋም አይገባም ብሏል። ገዳዮች ወደ ፍርድ ሳይቀርቡና ተገቢ ካሳ ሳይከፈል ወንጀሉ ከተፈጸመበት ራቅ ባለ ቦታ ላይ በገዳዎች ሐውልት መሰራቱ የሚወገዝ ተግባር መሆኑን ገልጿል። በተጨማሪም በርካታዎች በወያኔ የጸጥታ ኃይሎች ሆን ተብሎ መገደላቸው ግልጽ ሆኖ ሳለ በሐውልቱ ላይ የሞቱት በአጋጣሚ ሁናቴ ነው በሚል መቀመጡ አሳዛኝ መሆኑን ገልጿል። በቶጎ እየተካሄደ ያለው የተቃውሞ ሰልፍ ተጠናክሮ የቀጠለ መሆኑና ፖሊሶች ሰልፉን ለመበተን የአስለቃሽ ጋዝ የተጠቀሙ መሆኑ ታውቋል። ሰልፉ የተደረገው በ1981 ዓመተ ምህረት የነበረውና የፕሬዝዳንቱን የስልጣን ዘመን የተካተተበት ህገ መንግስት እንዲመለስ በመጠየቅ ሲሆን በሚቀጥለው ሳምንት ማክሰኞ ፓርላማው ይወስንበታል ተብሏል። ከሁለት ዓመት በፊት ለፓርላማ ተመሳሳይ ጥያቄ ቀርቦ የገዢው ፓርቲ አብላጫ ድምጽ ስለነበረው ጥያቄው ሳያልፍም ቀርቷል። ተቃዋሚ ኃይሎች በተጨማሪም በ2012 በሚደረገው ብሔራዊ ምርጫ በውጭ አገር የሚገኙትና በቁጥር ከ2 ሚሊዮን ይበልጡት የቶጎ ተወላጆች ድምጽ መስጠት እንዲፈቀድላቸው ጠይቋል። ፕሬዝዳንቱ ከሚቀጥለው ምርጫ ራሳቸውን እንደማያስወጡ በመረዳት ተቃዋሚዎችና ሰልፈኞች ከስልጣን በአስቸኳይ እንዲወጡ ጠይቋል። በነሐሴ ወር በተደረገው የተቃውሞ ሰልፍ 2 ሰላማዊ ሰዎች በጸጥታ ኃይሎች መገደላቸውም ይታወሳል። የኬንያ የተቃዋሚ ፓርቲ መሪ ሚስተር ኦዲንጋ አርብ ጳጉሜ 3 ቀን በሰጡት መግለጫ የኬንያ የምርጫ ቦርድ ባለስልጣኖች ከፍተኛ ማስፈራሪያ እየደረሰባቸው መሆኑና በሕይወታቸው ላይ ማደጋ የተጋረጠ መሆኑን ተናግረዋል። የምርጫ ኮሚሽን አባሎች በኢሜል ማስፈራሪያ እየደረሳቸው መሆኑን ለኦዲንጋ የገለጹ ሲሆን ፕሬዝዳንት ኬንያታ ከስልጣን እንዲወርዱ ሐሳብ አቅርበዋል። የኬንያ መንግስት በኦዲንጋ ንግግር ላይ የሰጠው መግለጫ ባይኖርም ፕሬዝዳንቱ የምርጫ ኮሚሽን አባላት መቀየራቸውን ተቃውሞ ኮሚሽኑ በሚወስደው እርምጃ ኢኮኖሚው እየተጎዳ መሆኑና ይህንንም እንደሚቃወሙ መግለጻቸው ታውቋል። በማዕከላዊ አፍሪካ ሪፐብሊክ ከፍተኛ ሆነ የሰብአዊ መብት ጥሰትና በደል እየተፈጸመ መሆኑን አምነስቲ ኢንተርናሽናል አጋለጠ። በአማጽያን ስም የሚንቀሳቀሱት ቡድኖች ወንዶችን በመግደልና ሴቶችን በመድፈር የሚፈጽሙት ግፍ ከፍተኛ መሆኑንና ከጊዜ ወደ ጊዜ እየተባባሰ መሄዱን ድርጅቱ ገልጿል። በማዕከላዊ አፍሪካ ሪፐብሊክ ከፍተኛ ሆነ የሰብአዊ መብት ጥሰትና በደል እየተፈጸመ መሆኑን አምነስቲ ኢንተርናሽናል አጋለጠ። በአማጽያን ስም የሚንቀሳቀሱት ቡድኖች ወንዶችን በመግደልና ሴቶችን በመድፈር የሚፈጽሙት ግፍ ከፍተኛ መሆኑንና ከጊዜ ወደ ጊዜ እየተባባሰ መሄዱን ድርጅቱ ገልጿል። የሰብአዊ መብት ድርጅት በአገሪቱ ምስራቃዊ ግዛት ባሴ ኮቶ በሚባለው ቦታ በርካታ ነዋሪዎችን አነጋግሮ ባገኘው መረጃ ዩፒሲ በሚል ምጻረ ቃል የሚጠራውና ሰለካ ከሚባለው የሙስሊም ሚሊሻዎች የተፈጠረው ድርጅት በክርስቲያኖች ላይ ከፍተኛ ግፍ መፈጸሙን ዘግቧል። የዚህ ቡድን አባላት ባሎቻቸውን እየገደሉ በሴቶች ላይ የመድፈር ወንጀል እንደፈጸሙባቸው ብዙዎች የተናገሩ መሆናቸውም ተገልጿል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ቼ በለው የነደም መላሽ ቺበለው የክንዴናት ቺበለው እስኪደርሱላት ቺበለው እስካይናት ቺበለው ስሟን የነቁ ቺበለው የተዳፈሯት ቺበለው ልጇ ቢመጣ ቺበለው መቤት አሏት ቺበለው ስሟን የነቁ የተዳፈሯት ቺበለው ልጇ ቢመጣ መቤት አሏት
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛትም ጥቅምት 2007 ዓመተ ምህረት ክፍል 12 የገማ አሳ ጎንደር በጣሊያኖች መያዙ ለራስ ምሩም ሆነ ለደጃዝማች ትልቅ ውድቀት ነበር። ጠላት ጠቅላላውን የሰሜን ድንበር ስለሚቆጣጠር ወደ ሱዳን የሚወስደው መንገድ ተዘግቷል። ራስ ምሩም ወደ ጎጃም የመመለሻ መንገዳቸው የተዘጋ መሆኑን አወቁ። ስለዚህ የራሳቸውን ግዛት እንኳን ለመከላከል ማድረግ የሚችሉት ነገር አልነበረም። ከብዙ ቀናት በፊት ራስ ምሩ ከንጉሱ የተላከ ደብዳቤ ደርሷቸው ነበር። በደብዳቤውም ከወታደሮችና ከገበሬዎች ጋር የተባበረ ግንባር ፈጥረው የጠላትን ግስጋሳ ለመግታት እንዲሞክሩ፣ ያን ማድረግ የሚቻል ካልሆነ ደግሞ ራሳቸው ራስ ምሩና ደጃዝማች አያሌው ከንጉሱ ጋር እንዲገናኙና ለመጨረሻ ጊዜ ተስፋ በሌለው ጦርነት ለሀገራቸው እንዲሞቱ ጥሪ ነበር። መልሳቸውን በስልክ እንዲያስታውቋቸው ንጉሱ ጠይቀው ነበር። ንጉሱ ባሉበት ግንባር በሰሜን ምስራቅ በኩል ስላሉት ሁኔታዎች ምንም ፍንጭ ሳይኖረን ነበር የከረምነው። ይህ ደብዳቤ ብዙ ነገር ነው ያስረዳን። እያንዳንዱን መስመር በጽሞና ላነበበው ሰው ደብዳቤው ንጉሱ ጦርነቱ ያለቀለት እንደሆነ አድርገው እንዳሰቡ ያስረዳል። የደብዳቤው መጨረሻ ራሱ ንጉሱ ጥርጣሬና ተስፋ የመቁረጥ ስሜት እንዳላቸውም ያስረዳል። የመጀመሪያና የመጨረሻ የሆነው የንጉሱ ተስፋ ሞቷል። ከዳባት እስከ ይፋግ ጣና ሐይቅ አጠገብ ያለ ከተማ ድረስ የነበረው የቴሌፎን መስመር ጠቅላላ በአካባቢው ሰው ወድሟል። ስለዚህ አዲስ አበባ የሚሆነውን ነገር ለማወቅና በየግንባሩ ያለውን ሁኔታ ለመረዳት ከፈለግ በተቻለ ፍጥነት ወደ ይፋግ ከተማ መሄድ ነበረብን። በደንቀዝ ከተማ ካደረግነው የ20 ሰዓታት እረፍት በኋላ ልክ የቅዱስ ጊዮርጊስ ቀን የመጨረሻ ጦርነት ባደረግንበት በወሩ መንገድ ጀመርን። የመከራ ጉዟችንንም ቀጠልን። አሁንም እንደገና ቅዱስ ጊዮርጊስ ለኛ እንዳልታደገ ለማየት በቃን። ከከተማው ስንወጣ ከቀኑ 10 ሰዓት ነበር። ሰማዩን ከባድ ጥቁር ደመና ጋርዶት ነበር። ፈጠነ ተሽሎት በእግሩ መራመድ ይችላል። እኔም ከሶስት ሳምንት በኋላ ለመጀመሪያ ጊዜ በቅሎ ላይ በመውጣቴ ደስ ብሎኛል። የጉዟችን የመጨረሻዎቹ ቀናት በጣም አስቸጋሪዎች ነበሩ። እርቃኔን ለመሸፈን ስል የዝናብ ልብሴን በየቀኑ መልበስ ነበረብኝ። ሱሪዎች የተበጣጥሰው የተንጠለጠሉ ነበሩ። መከራቻይ የሆነውን ጫማዬን ለመቆጠብ ስራመድ በጥንቃቄ ነበር። መንገድ ከጀመርን አንድ ሰዓትም አልሞላም ነበር። ድንገት የዝናብ ማዕበል ጀመረ። በሕይወቴ እንደዚህ አይነት አይቼም አላውቅ፣ ወደፊትም እንደማላይ ተስፋ አደርጋለሁ። ልክ የማታ ያህል ጨለመ። ቁጥር የሌለው የመብረቅ ብዛት በአጠገባችን መሬት ከሚያንቀጠቅጥ ነጎድጓድ ጋር ይወርዳል። እንደበረዶ የሚቀዘቅዝ ማዕበልም መንፈስ ጀመረ። ቤታችንን ሲመታን የነበረው ዝናብ ወደ በረዶ ተቀየረ። ያለም አቋረጥ ከሁለት ሰዓታት በላይ ወረደ። እንስሶቹ ጭራቸውን ወደ ነፋሱ አዙረው የሚንቀሳቀሱ አልሆኑም። በዚህ ሁኔታ በሜዳ ላይ ያለ ምንም መጠለያ በግራና በቀኛችን ጎርፍ እየወረደ መቆየት ነበረብን። ከቆምንበት ቦታ በረዶና ውሃ እስከ ጉልበታችን ድረስ ውጦን በብርድ እየተንቀጠቀጥን ነበር። ቅዱስ ጊዮርጊስ ምን በድለን ነው እንደዚህ የፈረድክብን የሚሉ ንግግሮችም ይሰሙ ነበር። ያም ሆኖ ትግስት ያጠረው ማማረር አልነበረም። አልፎ አልፎ በረጅም መተንፈስ ብቻ ነው። ሰዎቹ ይህንንም ቢሆን እንደ ታዛዥ ልጅ ነው የተቀበሉት። ቀጥሎም በእንደዚህ አይነት ሁኔታ ሁል ጊዜ እንደሚሆነው ሁሉ ጤነኛ ያልሆነ የመጽናናት ስሜት መታየት ተጀመረ። ከልክ በላይ የሆነ እንደ ስካርም የሚመስል ሁኔታ ነው። ግን አንድ ሰው ከመጠን ወይም ከአቅም በላይ በሆነ የአእምሮ ጭንቀት ሲወጠር ለማረሳሳትና ለማሳለፍ ይረዳል። አንድ የጅል ቀልድም ተጀመረ። ቀልዱም በአቶ ማሞ ቤተሰብ፣ በኢትዮጵያውያኑ ፓይለቶች፣ በጣሊያን ምርኮኞችና በእኔ በቀረው ድሬሰር በፈጠነ መሐከል ነበር። ሌሎቹ ሁለት ድሬሰሮች ጠፍተዋል። ሁሉም በአንድ ጊዜ ይናገራሉ፣ ለመቀለድም ይሞክራሉ። እንደገናም በሆነ ባልሆነው ከልባቸው ከት ብለው ይስቃሉ። የጅል አይነት ቀልድም ነበር። አንድ ሰው አድጦት ሲወድቅ ወይ ደግሞ አህያ ጭንቅላቱን ከዝናብ ለማስጣል ከሌላው አህያ ሆድ ስር ሲደበቅ፣ ወይ ደግሞ በቅሎ በብርድ እየተንቀጠቀጠ አየር ሲያመልጠው ነበሩ። እንደዚህ አይነት ነገሮች ሳቅ ያስጀምራሉ። ወዲያውኑ ሁሉም የተሰበሰበው ሰው እንደ ተለከፈ ሰው መሳቅ ይጀምራል። ወንዲያችንም ተመለሰልንና ያ ሁሉ ማዕት እየወረደብን በጉልበት እንስሶችን ወደፊት ገፋናቸው። ሽባ እንደሆነ ሰው እዚህ መቆየቱ ምን ይጠቅማል? እንደምንም ታግለን ወደ ታች ወደ ረባዳው መሬት መውረድ አለብን። ቢያንስ ቢያንስ ለእሳት የሚሆን እንጨት ይኖራል። እየተገፋፋንም እየተሻሸንም ነበር። ሰዎች እየተደናቀፉ ጭቃ በጭቃ ሆነው ውሃ በሞላው ጉድጓድ ውስጥ ይወድቁ ነበር። ምን ይመጣል? በእነዚህ ነገሮች መሳቅ ብቻ ነበር። በሌላ በኩል ግን በጣም ደካማ የሆኑ ይህን ለመቋቋም አቅም የሌላቸው ሰዎች ነበሩ። እነሱም መረዳት ነበረባቸው። ከነዚህ አንዷ ትንሿ አጸደ ነበረች። የሚያስገርም ጥንካሬ በረዶውን ተቀበለችው። ባዶ በነበረው በኔ በቅሎ ላይም አሳፈርኳት። ነገር ግን በጣም ደክማ ስለነበር እንቅልፍ ወስዷት ጭቃው ላይ በጭንቅላቷ ወደቀች። ከዚያ በኋላ እኔና አንደኛው ፓይለት በየተራ እንሸከማት ነበር። ከምሽቱ 3 ሰዓት ብስብስ እንዳልን ሰውነታችን በሙሉ በጭቃ እስከ ጆሮአችን ድረስ ተለቅልቆ ግራይንበር ደረስ። ወዲያውኑ ለእሳት የሚሆን እንጨት ለመልቀም እሽቅድምድም ተጀመረ። አባባ ቶሎናልኝ ተመልሳ ነቃ ያለችው አጸደ ነበረች። እኔን ስጠራ የሰማሁት እየሮጥኩ ስደርስ ከአቅሟ በላይ 10 እጥፍ የሚሆን ግንድ ላይ ተጋድማ ባለ ጉልበቷ ግዙፍ ከሆነ አገልጋይ ትከላከላለች። ግንዱ የኔ ነው፣ መጀመሪያ ያየሁት እኔ ነኝ እያለች በመጮህ እንደ አነር እየዘለለች የግዙፉን አገልጋይ እግር ትደበድብና ትናከስ ነበር። 3 ቦታ በሚነድ ትልልቅ እሳት ዙሪያ ተቀምጠን ልብሳችንም ወዲያው ደረቀ። ቡናም አፈላን። ከደንቀዝ ያመጣነው እንጀራና ወጥም በላን። አሁን የነበረን ስሜት ቀዝቀዝ ማለት ጀመረ። ደግነቱ ደክሞ ስለነበር የማገገሚያው መልአክ እንቅልፍ በትክክለኛው ጊዜ ደረሰልን። ማዕበሉ ከነበረዶ በጣም ኃይለኛ ቢሆንም ለኛ ጠቀሜታ ነበረው። ነግቶ በጣም ወሳኝ በሆነና በቀላሉ በማይታለፈው በግራኝ በር ማለፊያ ከዚህ ቀደም ግራኝ መሐመድን ያስቆሙበትና የተገደለበት ቦታ ስናልፍ ያየነው ነገር ነበር። ማለፊያው በጉድብና በግንብ የተዘጋጁ መተኮሻ ምሽጎች ተሰርተውበታል። ለካስ ያከባቢው ገበሬዎች እኛን ላለማሳለፍ ቆርጠው ተዘጋጅተው ነበር። ነገር ግን ማታውኑ ማዕበሉ በመምጣቱ እቅዳቸውን አፈረሰባቸው። እዛ ቦታ ላይ ከመጠን በላይ በረዶ የወረደ ይመስላል። ምክንያቱም ግዙፍ የሆኑ የበረዶ ክምሮች በየቦታው እናይ ነበር። በማለፊያው ደግሞ ግራኝ በጽኑ ሲቆስል በንዴት በጎራዴው መጥቶ ሊቆርጠው ነበር የተባለውን የተጠማዘዘ የወይራ ዛፍ አየን። ይህ ዛፍ ራሱ ይሁን እርግጠኛ አልነበርንም፣ ግን ይመስላል። ምክንያቱም ዛፉ በዘጠና ዲግሪ የተጣመመበት ቦታ ላይ የጠባሳ ምልክት ይታይ ነበር። በቀን ብዛት ያላቸው አውሮፕላኖች ይመጡብን ነበር፣ ግን ምንም አይነት የመተናኮል ሁኔታ አላሳዩም። በጣም ዝቅ ብለው በላያችን ላይ ደጋግመው ይበሩ ነበር፣ ምንም ነገር አልጣሉብንም። የእኛ ሰዎችም ቢሆኑ ወደ አውሮፕላኖቹ የመተኮስ ፍላጎት አልነበራቸውም። ማታውን ባጠገቡ የጥንት ቤተ መንግሥት ፍርስራሽ በሚታይበት ባስደሳቹ የአርኖ ጋርኖ ወንዝ ዳርቻ አሳለፍን። በሚቀጥለው ቀን ተጉዘን መጋቢት 26 ቀን እኩለ ቀን ላይ ይፋግ ከተማ ገባን። የጦር አዛዦቹ ወዲያውኑ ከአዲስ አበባ ጋር ግንኙነት አደረጉ። የቴሌፎን ሰራተኛው የጎንደሩ መስመር ተቋርጧል አለ። በኋላ ስናጣራ ግን ውሸት ነበር። ሰውየው ከጣሊያኖች ጋር ሲገናኝ ነበር፣ አሁንም ይገናኛል። ከሁለት ሰዓታት ደወልና ጩኸት በኋላ ከአዲስ አበባ ጋር ግንኙነት ተጀመረ። ግንኙነቱም በመሃል መቀባበያ ጣቢያዎች በደብረ ታቦር፣ አጋት፣ በሽሎ፣ መቅደላና ወረይሉ በኩል አድርጎ ነበር። ራስ እምሩ የመጀመሪያውን እድል ስለወሰዱ ከሁለት ሰዓት በላይ ለሚሆን ጊዜ ማውራት ቀጠሉ። ደጃቻ እያሌው በትዕግስት ውጭ ሆነው እየተጠባበቁ ነበር። ከዛም የደጃዝማች ተራ ደረሰና እሳቸውም ተመሳሳይ ረጅም ንግግር አደረጉ። ከዛ በኋላ ሁለቱም በየእጃቸው መገናኛውን ይዘው ተቀመጡና ከአዲስ አበባ ጋር አንድ ሰዓት በላይ ተነጋገሩ። በመሃሉ እንደነሱ ብዙም ጭንቀት የሌለበት እኛ ደግሞ ጊዜያችን ደስ በሚል ሁኔታ ለማሳለፍ አስበናል። መልእክተኛ ከምሽቱ 4 ሰዓት ላይ ወደኛ ሲመጣ በከተማው ውስጥ ባለ አንድ መኖሪያ ቤት ደንበኛ እራት ግብዣ አዘጋጅተን እየተደሰትን ነበር። መልእክቱም አዛዦቹ ንግግራቸውን ስለጨረሱ ከከተማው ብዙ ኪሎ ሜትሮች ራቅ ባለ የካምፕ ቦታ እንድንሄድ ነበር። ለብዙ ሰዓታት አዲስ አበባ ካሉ ገዢዎች ጋር ንግግር ቢያደርጉም ደጃቻ እያሌው ስለ ኢትዮጵያ ምን እንደተደረገና ምን እየሆነ እንደሆነ ያገኙት ዕውቀት የለም። በኦፊሴል እቴጌይቱ ኃላፊ እንደሆኑ ነው የተነገረው። ነገር ግን በእርግጥ ኃላፊ የነበሩት የንግድ ሚኒስትሩ አቶ መኮንን እንደሆኑ ነው የተረዳ ነው። እንዲህ ከሆነ ነገሮች በሙሉ መጥፎ ደረጃ ደርሰዋል አሉ ደጃዝማች የሰሙትን ሲነግሩኝ። እኔ እንኳን ገብቶኛል፣ ምክንያቱም የተከበሩ ሚኒስትሩን በደንብ አውቃቸው ነበር። በትልቁ ምንም አይነት የሚረባ ነገር የሌላቸውና ከዚህ በፊት ታይቶም ተፈጥሮም የማያውቅ በጣም የገማሳ ማለት ነበሩ። ትንሽ ዘግይቶም የጦር ሚኒስትሩ የራስ ካሳና የራስ ስዩም ሰራዊት የተሸነፈ መሆኑ ታወቀ። ሆኖም እንደ ሚኒስትሩ አቶ መኮንን አገላለጽ ይህ አደገኛም አልመሰለም። ምክንያቱም ንጉሱ ብዛት ያለው ሰራዊት ይዘው ወደ ጦር ግንባር እየሄዱ ስለሆነ ጣሊያኖችን በመጡበት መመለስ ይችላሉ። እንደዚያ ከሆነ ደግሞ ሰላም ተመልሶ ይመጣል። በኦጋዴን በኩል ደግሞ ኢትዮጵያውያኑ የግራዚያንን ሰራዊት ሙሉ በሙሉ ሊደመስሱት ምንም አልቀራቸውም ነበር። ራስ እምሩና ደጃቻ እያሌውን በተመለከተ እርስ በርሳቸው ከተመካከሩ በኋላ ይበጃል ብለው ያሰቡትን ነገር ሊያደርጉ ነው። እንግዲህ በቆራጥነትና በአገር ወዳድነት ስለተዋጉ በንጉሳውያን ቤተሰቦች መታመንና መልካም ፈቃድ አግኝተዋል። በኋላ እንኳ ስለዚህ ቅጥፈት ሳስብ በንዴት ብዛት ያትወለውለኝ ነበር። እንግዲህ ይህን ያደረጉት ቀበሮው አቶ መኮንን ናቸው። ያን ሁሉ ሰዓት በስልክ ንግግር ሲለዋወጡ እነዚህን ሁለት የተከበሩ ስለአባት አገራቸው ሁኔታ የተጨነቁ ሰዎችን በውሸት ሲደልሏቸው ነው የቆዩት። ራስ አምሩና ደጃቻ ያሊዮን ምንም አይነት መረጃ የላቸውም እናም ኃይልም አልነበራቸውም። ስለዚህ በሙሉ እምነት ከአዲስ አበባ ገዢዎች ባለው ሁኔታና ወደፊት ስለሚሆነው ምን ማድረግ እንዳለባቸው ምክር ጠየቁ። በዚህ ሁኔታ ያሉ ነው ሚኒስትር ተብየው አዲስ አበባ ቁጭ ብለው ሰዎችን ጆሮአቸው እስኪሞላ ድረስ ምንም አደጋ የለም እያሉ ሲነግሯቸው የነበረው። ሚኒስትሩ ግን ንጉሱ ሽሽት እንደጀመሩ ያውቁ ነበር። በሚቀጥለው ቀን ወደ ጎጃም ለመሄድ ከወሰኑት ከራስ ምሩ ጋር ተለያየን። ለኛ የነበረን አማራጭ ወደ ደብረታቦር መሄድ ነው። ደብረታቦር የደጃዝማች አያሌው አማች ደጃዝማች አስፋውሰን ነበሩ አዛዡ። ከ500 ከማይበልጡ ወታደሮች ጋር በመሆን መጋቢት 30 ቀን ከተዋቱ ደብረታቦር ገባን። ከተማው ዙሪያውን ያመር ነበር። እኔና ፓይለቶቹ ጓደኞቼ መጀመሪያ ያደረግነው ነገር ቢኖር አውሮፕላን እንዲላክልን ወደ አዲስ አበባ ቴሌግራም ማድረግ ነበር። መልሱም ከጥቂት ቀናት በኋላ በቴሌግራም ተላከልን። ከቴጊዋ ነበር የተላከው። አውሮፕላን መላክ እንደማይቻል ነው የተገለጸልን። ለደህንነታችን ሲባል ከደጃዝማች አያሌው ጋር እንድንቆይ ተነገረን። ቴሌግራሙን ከላኩ በኋላ ወደ አድቬንቲስት ሚስዮን ማዕከል ሄድኩ። በሶስቱ አውሮፓውያን ታላቅ የወዳጅነት አቀባበል ተደረገልኝ። ሚስተር ፓልም ስዊድናዊ፣ ሚስስ ፓልም ኖርዌይና በእንግድነት የመጣው ጀርመናዊው ሚስተር ሄስ ነበሩ። በደብረታቦር ለአንድ ሳምንት በቆየሁበት ጊዜ በሚስተርና ሚስስ ፓልም ቤት ነበር በእንግድነት ያረፍኩት። ሚስተር ሄሳም እዛው ቤት ነው ያለው። ገላ ለመታጠብና ጺሜን ለመላጨትም እድል አገኘው። የራሴ ጸጉር ትከሻዬ ላይ ይደርስ ነበር። ሄስ ጸጉሬን ቆረጠልኝ። ሚስተር ፓልም ደግሞ ሱሪ ሰጠኝ። ለአምስት ወራት በየጫካው ከርታታ ኑሮ ስኖር ከርሜ አሁን ግን ንጹህና ደስ የሚል በስዊድን ባህል የተዘጋጀ ጠረጴዛ አጠገብ ሲቀመጥ የተሰማኝ ስሜት መገለጫ የለውም። የእውነት አልጋ ላይ ንጹህና ጥሩ ሽታ ያለው ነጭ አንሶላ ውስጥ ገብቼ መተኛት ደግሞ የነበረኝን ስሜት ከፍ ነው ያደረገው። በአራት ማዕዘን ግድግዳ ያለው ቤት ውስጥ መተኛት መቻልስ የሚሰጠው የደህንነት ስሜት? ምስጋናዬ ለነዚህ ለረዱኝና ለተንከባከቡኝ ጓደኞች ልክ የለውም። ወደፊትም ቢሆን ሳመሰግናቸው እኖራለሁ። የሚያምረው የሚስዮን ማዕከል ከከተማው ጠርዝ ነው የሚገኘው። የጠቅላላው የሚስዮኑ ቅጥር ግቢ ወደ 35 ሄክታር ይሆናል። ዙሪያውንም ባጋም ተክል ታጥሯል። ግቢው ውስጥ ደግሞ በጣም ጥሩ ከ25 እስከ 30 ሰዎች መያዝ የሚችል ሆስፒታል፣ የኦፕሬሽን ክፍልና ክሊኒክ፣ 3 የመኖሪያ ቤቶች፣ ትምህርት ቤትና ቤተክርስቲያን አሉበት። በደንብ በእንክብካቤ የተያዘ የአትክልት ቦታና ብዙ ሺህ ላይን የሚያስደስቱ የባህር ዛፎች ያሉበት መናፈሻ ቦታም አለው። ሁሉም ነገር በደንብ በስነ ስርዓት ነው። እኔም ምቾት አልጎደለኝም። ከራሳቸው ጄኔሬተር የኤሌክትሪክ መብራትም ነበር። በጦርነቱ ምክንያት ስለተዘጋ ትምህርት ቤቱ በዚያን ጊዜ ለኢትዮጵያ ባንክ የደብረታቦር ቅርንጫፍ በኪራይ ተሰጥቷል። ባንኩም ውስጥ የሚሰሩ አሜሪካ የተማሩ 2 ወጣት ኢትዮጵያውያን ጋር ተዋወቁ። ፓልም ቤት ውስጥ የተሰራ የሚገርም ሬዲዮ ማዳመጫ ስለነበረው በውጭው ዓለም የሚደረገውን ነገር መከታተል እንችል ነበር። ያው ጸጉር የሚያቆም ዜና ተራ በተራ ቢያሰማንም ለኔ ደግሞ ትልቅ ዜና የሆነው ኢትዮጵያ ውስጥ የሚደረገው ነበር። ጠቅላላው የሰሜን ግንባር አልቆለታል። ንጉሱም እየሸሹ ነበር። የት እንዳሉ ግን ማንም አያውቅም። ያዘቦና የወሎ ኦሮሞዎች ድሮ የደረሰባቸውን በደል ለመበቀል ከግንባር የሚመለሰውን ጦር ይዘርፉትና ይወጉት ነበር። ራስ ሙሉጌታና ልጃቸው ተገድለዋል። ጣሊያኖቹ ጉዟቸውን ወደ ደሴ እየቀጠሉ ነበር። አረንጓዴ፣ ነጭና ቀይ ቀለም ያለው የጣሊያኖች ባንዲራም በጣና ሐይቅ ዳርቻ ለ24 ሰዓታት ይውለበለብ ነበር። በኦጋዴን ግንባር ኢትዮጵያውያን መክተው እንደያዙ ነው። ነገር ግን የጊዜ ጉዳይ ነው እንጂ መስመሩ መሰበሩ አይቀርም። አቅሚል ደሹ ሊግ ኦፍ ኔሽንስ ስብሰባ በመጥራትና አስተያየት በመደርደር ጊዜ ያጠፋ ነው። የንጉሱ ኃይለኛ ተናጋሪ የነጭ አማካሪዎች በሙሉ አገሩን ለመልቀቅ የተገኘውን አጋጣሚ እየተጠቀሙ ነው። ምክንያቱም ሁኔታው ደካማና አደገኛ ነው ብለው አስበዋል። በግልጽ አጠቃላይ የሆነ ድምዳሜ አለ። ነገር ግን ገና በጦርነት ያልተሸነፈው ያልጋወራሹ ጦር በቦታው እያለ ጠላት እንዴት ብሎ ነው ደሴ ድረስ የዘለቀው? እንዲህ ብለን ነበር እኛም አስበን የነበረው። ፋሲካን በደብረ ታቦር ካከበርን በኋላ ወዲያውኑ በጋይንትና በመቅደላ አድርገን ወደ ደሴ መጓዝ ነበረብን። በየቀኑ የሚሸሹ የራስ ካሳ ሰዎች ይመጡ ነበር። እነዚህን የተኮዱ ወታደሮች ማየት በጣም ያሳዝን ነበር። አቅም ያነሳቸው፣ እራፊ የለበሱ፣ በተቅማጥና በፈንጣጣ የደከሙ ነበሩ። በየቀኑ በአስሮች ቤት የሚቆጠሩት እየሞቱ ነበር። የቤተ ክርስቲያንም ቅጥርም በቂና ሰፊ ስላልነበረ በየሜዳው ነበር የሚቀበሩት። አንድ ቀን አንድ ትልቅ ባለስልጣን ከብዙ መቶ ወታደሮች ጋር ሸሽቶ መጣ። ወዲያውኑ ወደ አዲስ አበባ ሊሄድ ነው። የባንክ ሰራተኞቹ፣ ፓይለቶቹና እኔም ልንከተለው ወሰንና ተዘጋጀን። ደጃች አያሌው ግን እኔን እንዳልሄድ ከለከሉኝ። አያሌው ሁኔታው በጣም አደገኛ ነው፣ ያሰቡት ቦታም አይደርሱም አሉ። ለመንኩ፣ ጸለይኩ። ቢከለክሉኝም እሄዳለሁ ብዬ አስፈራራሁ። የራሴ አለቃ ራሴ አይደለሁም እንዴ? አይሆንም፣ እሄዳለሁ ብዬ ከሞከርኩ እንደሚያስሩኝ ነገሩኝ። ምክንያቱም በመንገድ ላይ እንድገደል አልፈለጉም። ስለዚህ ሌሎቹ ጥለውኝ ሄዱ። በመቅረቴ ተጸጽቼ አላውቅም። በአንድ ሳምንት ውስጥ ሁሉም ተገደሉ። ምዕራፍ 22 መከበብ። በበጌምድር በራስ ካሳና በልጆቻቸው በአስፋ ወሰንና በወንድ ወሰን ላይ ከፍተኛ ጥላቻ ነበር። ምክንያቱም በራስ ወዳድነት የመሰረቱት የግብር ስርዓት ገበሬውን የሚበዘብዝ ነበር። እያንዳንዱ ገበሬ ካመረተው ሰብል አንድ አስረኛውን ዋጋ፣ ለእያንዳንዱ በሬ ሁለት ማርትሬዛ፣ ለበግ አንድ አስረኛ፣ አንድ ማርትሬዛ በጎጆ፣ ከዶሮ አንድ አስረኛውን፣ ለሰራዊቱ የሚሆን አራት ማርትሬዛ፣ ሁለት ማርትሬዛ ለፍርድ ቤት፣ ገበያ ላይ ለተሸጡ ማንኛውም ዕቃዎች አንድ አስረኛውን ዋጋ፣ በተጨማሪም ደግሞ ለአገረ ገዢው በድምሩ የሰላሳ ቀን የጉልበት ሥራም ነበረበት። ከዚህ በተጨማሪ ከጠቅላላ ገቢ አንድ አስረኛውን ለቤተ ክርስቲያን፣ ብዙ ጊዜ ደግሞ ተጨማሪ ግብር ለማዕከላዊ መንግሥት ይሰበሰብ ነበር። በድምሩ የበጌምድር ገበሬ ከዓመት ገቢው ከ50 እስከ 60 በመቶ ድረስ ይገብር ነበር። በዚህ ሁኔታ እንግዲህ የአሁኑ ገዥ አስፋ ወሰን ደብረ ታቦር ላለመቆየት ቢወስኑ እንግዳ ነገር አይሆንም። ከእኛ ጋር በመሆን አዲስ አበባ ለመሄድ ወስነዋል። የአገሩ ሰዎች በሚስጥር ወደ ጣሊያኖች ወደ ጎንደር ተወካይ ልከው ጣሊያኖቹን የተቀበሉ መሆኑን ለማረጋገጥ እንደሞከሩ አስፋ ወሰን ያውቃሉ። ከሌሎች ከተሞች ተለይቶ ደብረ ታቦር በቦምብ ያልተደበደበበት ምክንያትም ይህ ምስጢር መልእክት መሆኑን መረዳት ይቻላል። ሚያዝያ 6 ቀን በጠዋቱ የኔ አለቃ ደጃች አያሌው ከአማቻቸው ጋር በመሆን ከተማውን ጥለው በመውጣት በምስራቅ በኩል የ2 ኪሎ ሜትር ርቀት ላይ ካምፕ መሰረቱ። እኔ ራሴ ምሽት እስከሚሆን ዘገየው ምክንያቱም ከጓደኞቼ ከሚስዮናዊዋኑ ጋር እስከተቻለ ድረስ አብሬ መቆየት ፈልጌያለሁ የነሱን ምክር መቀበል ግን አልፈለኩም ምክራቸውም ጣሊያኖቹ እስከሚመጡ ድረስ ከነሱ ጋር ሆኜ እንድጠብቅ ነበር የኢትዮጵያ መንግስት ሰራተኛ ስለሆን ራሴን አሳልፌ ለመስጠት አልወሰንኩም ከዚህ በተጨማሪ እንዲህ አይነት ነገር ማድረግ ደጃዝማችን መክዳት ነው ብዬ አምናለሁ ምንም እንኳን ወደፊት ምንም የምረዳቸው ነገር ባይኖር በክፉ ጊዜ ከጎናቸው መቆም የኔ ኃላፊነት ነው ብዬ አስቤያለሁ ማታው በችኮላ ነው የደረሰው ስለዚህ ጓደኞቼን ትቼ መሄድ ነበረብኝ ልቤ እየተጎተተ በቅሎዬ ላይ ተሳፈርኩና ጀርባዬን ላስደሳችሁ የሚስዮን ጣቢያ ሰጠሁ ለአጭር ጊዜ በሚስዮኑ ጣቢያ ባሳለፍኩበት ጊዜ የለመድኩትን አኗኗር ጭልፍታ አይቼ ነበር አሁን ግን እንደገና እየተዘጋብኝ ነው እንደገና ደረቁ መሬት መኝታዬ ሊሆን ነው እንደገና አምስት አቶችን እንደ ሹኳ ልጠቀም ነው እንደገናም ከቅማል ጋር ልንገናኝ ነው እንግዲህ ይህን መድረሻው ያልታወቀ ያልተቋረጠ የመከራ መንገድ ልቀጥል ነው ለንደፍተም ቢሆን እይታው ብሩህ ነበር የማስታውሰው ትዝታ አግኝቻለሁ ወዳጅነት የሚያሳዩ ሰዎች ትዝታ በሰላም ያሳለፍኳቸው ሰዓቶች ሰላማዊ የነበሩ የማንበቢያ ቀኖች ከሰዎች ጋር ያደረኩት ተሐድሶ የሚሰጥ ንግግር የትዝታ እንግዲህ የሚመጣውን አዲስ ማዕበል ለማሳለፍ ይረዳኛል ግማሽ መንገድ በጀርባዬ ትቼ ነበር ጨለማው መስፈን ሲጀምር በአካባቢያችንና በተለያየ አቅጣጫ የተኩስ ድምፅ መስማት ጀመርኩ የውሻ ጥርስ የሚባል ማለፊያ ቦታ ላይ ነበር ከፍታው ላይ ባሉ ሰዎች እንድንቆም ታዘዝን በቅሎን ሲመራ ከነበረው ወታደር ጋር በመሆን ከኮርቻ ወርጄ ጥይቶች በጎናችን እያፏጩ በተቻለ ፍጥነት መሮጥ ጀመርን ትንሽ 100 ሜትሮች ወደፊት እንደሮጥን ወንዝ አጠገብ ስንደርስ ደጃች አያሌው የሰጡኝን አውቶማቲክ መሳሪያ ጠመድን የተኩስ ልውውጡ ለደቂቃዎች ቀጠለ ቆይቶም የተፋጠጡት ከአውቶማቲክ መሳሪያ ጋር ስለነበር ወንበዴዎች ተኩስ በማቆማቸው ደስተኛ ሳይሆኑ አይቀሩም ከዚያ በኋላ መንገዳችንን ያለምንም ረብሻ መቀጠል ቻል በሚቀጥለው ቀን በበጌምድር አረንጓዴና ለምለም ነገር ግን ቀዝቃዛና ደጋማ በሆነው ክፍል አቋርጠን መጓዝ ቀጠል በየቦታው ብዛት ያለው የቀንድ ከብት የበግ የፈረስና የበቅሎ መንጋ አየን ለመጀመሪያ ጊዜ በኢትዮጵያ በፈረስ የሚያርሱ ገበሬዎች አየሁ ሌላ ጊዜ በበሬ ነው የሚታረሰው አመሻሽ ላይ ደጃዝማች አያሌው ከአካባቢው ሰዎች በጣም ቁም ነገር ያለው መልእክት ይዘናል የሚሉ ተወካዮችን ተቀበሉ በዚያን ጊዜም ግልጽ የሆነው ገበሬዎቹ ደጃች አያሌው በመካከላቸው አልፎ ቢሄዱ ችግር እንደሌለባቸው ነው ደጃዝማቹ ችግር ላይ እንደሆኑና ንጉሠ ነገሥቱን ለመገናኘት እንደሚሄዱ አውቀዋል ነገር ግን ደጃዝማች ከራስ ካሳ ልጅ ካስፋውሰን ጋር አብረው እንዳይጓዙ ጠየቁ ምክንያቱም የራስ ካሳ ልጅ በመሬታቸው አልፈው እንዲሄዱ አልፈለጉም ሲጨቁኗቸው ስለኖሩ የነሱም ባሲፈስ እንደኖረው ሁሉ ደማቸውን ካላዩ እንደማይረኩ ገለጹ በጥያቄያችሁ ባልስማማስ ብለው ጠየቁ ደጃዝማች ምንም አይነት የሰውነት ምልክት ሳያሳዩ መልካም ህዝቡ አማራጭ አለው ስለዚህ አያሌውም ቢሆኑ የበዳዮቹን እጣ ይከፈላሉ። የደጃዝማች ደማቸው ነው የፈላው። ቀጥሎም አስፋወሰን እኔስ ከፈቀድኩ ድረስ አብሮኝ ይሄዳል። እናጠቃለን ብላችሁ ከደፈራችሁ መልአኩ ገብርኤል ይርዳኝ ቤታችሁንና እናንተን አቃጠላችኋለሁ። የመትረየሴ ሳትራት ትሆናላችሁ አሉ። ቅዱስ ገብርኤል ያያሌው ጠባቂ መልአክ ነው። አያሌው በገብርኤል ከማሉ አለቀለት ማለት ነው። ይህንንም ድፍን ኢትዮጵያ ያውቀዋል። ከገበሬዎችም የመጣ ጥቃት አልነበረም። ከፍታው 4200 ሜትር የሆነው ጉና ተራራ ስንደርስ በብርድ ሰውነታችን ሊረጋ ምንም አልቀረውም። አስፋወሰንም የመረጋጋት ስሜት ተሰማቸው። አዲስ አበባ ቶሎ ለመድረስ ወደ ደቡብ አቅጣጫ ከኛ ተለይተው ሄዱ። ከሳቸውም ጋር 500 ወንዶችና ሴቶች ነበሩ። በተጨማሪም የኛ ኢጣሊያን ምርኮኞችና ሌሎች 3 በራስ ካሳ የተማረኩ ወደ ደብረ ታቦር የተላኩ ጣሊያኖችም ነበሩ። እኛ ደግሞ ወደ ምስራቅ አቅጣጫ ወደ ደሴ የሚወስደውን መንገድ ያዝን። መጀመሪያ ደጃቻ ያያሌው የተወለድ ቦታቸውን በጋይንት የሚገኘውን ኤፍራታን ማየት ፈለጉ። እናታቸውንና ወንድማቸውን መጠየቅ ፈልገዋል። ልጃቸው ሳይሰሙ እናትየዋ ከሞቱ መንፈቅ አልፏል። ጋይንት ስንደርስ የደጃዝማች አድማሱ እንግዶች ነበርን። አድማሱ ከወንድማቸው ከአያሌው ጋር የሚያመሳስላቸው ነገር የለም። ተጫዋች ናቸው፣ ወፍራምም ነበሩ። አድማሱን በሕይወታቸው በጣም የሚያስደስታቸው ነገር ጥሩ ምግብ ከጨዋታና ከሳቅ ጋር ተበልቶ የሚመች እረፍት ማድረግና ቀኑን ሙሉ መተኛት ነው። ሌላ የተለየ ባህሪ ካላቸው ደግሞ በቆይታ የሚታይ ነገር ነበር። ለማደሪያ የተሰጠኝ ትልቅ ድንኳን ነበር። በጣራው ላይ ትልቅ ቀይ መስቀል ተስሎበታል። አድማሱን ምን ማለት ነው ብዬ ስጠይቅ ቀይ መስቀል ያስቀባሁት ጣሊያኖቹ እንዳይደበድቡት ለማታለል ነው በማለት የጮሌ መልስ ሰጠኝ። ይህንን ማታለል የጀመሩት ራስ ካሳ ናቸው። እሳቸውን ተከትሎ ጦሩም ቀጥሎበታል። ስለዚህ አሉ አድማሱ በረጅሙ እየተነፈሱ፣ ብዙ ሳይቆይ ጣሊያኖቹ ማታለል መሆኑን ማወቅ ይጀምራሉ። በርቀት የመቅደላ ተራራ ይታየናል። ወደ ትልቁ የበሽሎ ወንዝ ለመሄድ እየተዘጋጀን እያለን ደሴ በጣሊያኖች መያዙን የሚገልጽ ዜና አደረሰን። የማይታመን ነገር ነው የመሰለው። ደጃዝማችም እውነት መሆኑን ለማረጋገጥ 2 ሰዎች ላኩ። ከአምስት ቀናት በኋላ መልእክተኞቹ ተመለሱ። የተወራው ነገር እውነት መሆኑንም አረጋገጡ። እንዲያውም ብዙ ተጨማሪ ወሬ ይዘው መጡ። ጣሊያኖቹ ወደ አዲስ አበባ ለመሄድ ወስነው ወደፊት እየገሰገሱ ነው። የያዟቸው መኪናዎች ብዛት ስላላቸው መቁጠርም አስቸጋሪ ነበር። አሁን ያለን አማራጭ 2 ብቻ ነው፤ ወደ ምዕራብ በኩል ወደ ጎጃም መሄድ፣ አለዚያም ወደ አዲስ አበባ መቀጠል ነው። ወደ አዲስ አበባ መሄዱ ጥሩ ሐሳብ መሰለ። ለማንኛውም ለደህንነት ሲባል 2 መልእክተኞች ወደ አዲስ አበባ ሄደው ሁኔታውን እንዲያጣሩ ተደረገ። በዚህ ሁኔታ ያለን ውሎ አድሮ መከበባችን ግልጽ ሆኖ ታወቀ። የስማዳ ገበሬዎች በምዕራብና በደቡብ በኩል ተሰባስበዋል። ደፍሮ በመሬታቸው በኩል የሚያልፈውን ማንም ሰው ለመግደል ወስነዋል። አስፋወሰን በብልጠት ሾልከው አምልጠዋል። ገበሬዎችም እንዲህ ያለ ነገር አይደገምም ብለዋል። 2 የኢትዮጵያ ፓይለቶች፣ የባንኩ ሰራተኞችና አብሮ የነበረው ጦር ለአራት ቀናት ራሳቸውን ተከላክለው ነበር። ሆኖም በመጨረሻው ተገለዋል። ሚያዝያ 21 ቀን ጣሊያኖቹ ደብረታቦር ከተማ ገብተዋል። ከሳምንት በኋላ ደግሞ ያ የምናቀው መሐመድ ኢማም የኤርትራው ገዢ የጋስፓሪኒ መልክተኛ ሆኖ መጣ። ሐሳቡ እንግዲህ ይህን የሚያህል ትልቅ ሰው ደብረታቦር ድረስ በድካም መምጣቱ ለአያሌው ወዳጅነት ተብሎ ስለሆነ መሐመድ ኢማም አያሌው እጃቸውን እንዲሰጡ ሊያሳምናቸው ይችላል ነው። ደጃዝማች ምንም አይነት ተቃውሞ እንዳያደርጉ ምክር ተሰጣቸው። ቢያደርጉ የሚጎዱት እሳቸው ናቸው። ምክንያቱም የኃይለ ሥላሴ መንግሥት የሚባል ነገር የለም። ጋስፓሪኒ ፊርማው ያለበትና ማህተም በተደረገበት ደብዳቤ አያሌው መልካም አመለካከት ካሳዩ ምንም እንደማይደረጉ ዋስትና ሰጥቷል። የተከበረው የኤርትራው ገዥ ለአያሌው የራስ ማዕረግ ከነሙሉ ጥቅሙ እንዲሰጣቸው ከጣሊያን መንግሥት ሊጠይቅላቸው አስቧል። ደብዳቤውን ካስረከበ በኋላ የተከበረው አስታራቂ ማስታወቅ የፈለገው በግሉ በራሱ በወዳጅነት እንደመጣ እንጂ በጣሊያን መንግሥት እንዳልተላከ ነው። መሐመድ ኢማም በመጣ በሁለተኛው ቀን ወደ አዲስ አበባ ተልከው የነበሩት ሁለቱ ፈጣን መልእክተኞች ተመለሱ። እንዴት አድርገው የ300 ኪሎ ሜትር ርቀት በ3 ቀን ተኩል እንደሸፈኑ ለመግለጽ አስቸጋሪ ነው። እንጦጦ ጋራ ላይ ሆነው አዲስ አበባ በእሳት ሲቃጠል አይተዋል። ዲያብሎስ ከተማውን እያመሰው ነበር። ንጉሡ ወደ ጅቡቲ ሸሽተዋል። ጣሊያኖችም እየተቃረቡ ነበር። መላው አገሩ ቅጥ ያጣ ለመሆኑ በመልእክተኞቹ ይታወቃል። ከለበሱት ሱሪ በስተቀር ሁሉም ነገር ተወስዶባቸዋል። ሕይወታቸውም የተረፈው ጠመንጃ ባለመያዛቸውና የነበራቸውን በፈቃደኝነት በመስጠታቸው ነበር። በዚህ ሁኔታ ያለን ጣሊያኖቹ በሚስጥር ገበሬዎቹን የሚያስፈራራ ቅስቀሳ ያስደርጉ ነበር። አያሌው እጁን ካልሰጠ አውሮፕላኖች እሱ ያለበትን ቦታና አካባቢውን በሙሉ እንደሚደበድቡ ነው። አውሮፕላኖቹ አንድ ቀን ብቅ አሉ። ነገር ግን ቦምብ ሳይሆን ወረቀት ነበር የሚረጩት። አዲስ አበባ መያዙን፣ ጠቅላላው አገሩ እጅ መስጠቱንና የጣሊያኑ ንጉሥ የኢትዮጵያ ንጉሥ መሆኑን የሚገልጽ ነበር። በመጨረሻም ደጃዝማች አያሌው ለጣሊያኖች እጃቸውን ለመስጠት ወሰኑ። የወሰኑት ውሳኔ ትክክል ወይም ስህተት ይሆን እኔ ፍርድ መስጠት የምችልበት ሁኔታ አይደለም። ውሳኔው የራሳቸው ነው። እኔ የማውቀው ነገር ቢኖር ደጃዝማቹ ያንን እርምጃ ባይወስዱ ኖሮ አንደኛችንም በሕይወት አንገኝም ነበር። ሌላ አማራጭ አልነበረም። ግንቦት 7 ቀን ደጃዝማች በፍጥነት ወደ ደብረታቦር ተመለሱ። ምክንያቱም ጋስፓሪኒ ለመልሱ ከሁለት ቀን በላይ መጠበቅ እንደማይችል አስታውቆ ስለነበር ነው። እኔ ለጊዜው ከወይዘሮ ማናህሎች ጋር በመሆን ኤፍራታ ቆየው። ከሳምንት በኋላ ወይዘሮዋ ባላቸውን ሊከተሉ ነው። ከኔ ምንም ግፊት ሳይኖር ደጃዝማች ጣሊያኖቹ እኔን እንዳይነኩኝ ከጣሊያኑ አገረ ገዥ ቃል ማግኘት ፈልገዋል። ደጃዝማች እኔ በጥይት ተረሽኜ የምገደል ወይም ደግሞ እስር ቤት ውስጥ የሚወረውሩኝ ወይም ሌላ አይነት ስቃይ ያደርሱብኛል ብለው ፈርተዋል። እኔ ዶክተር ነኝ እና ያደረግኩት ነገር የለም። ስለዚህ መጨነቅ አያስፈልግም ብዬ ብከራከርም ሊሰሙኝ አልፈለጉም። ምናልባትም ትክክል ነበሩ። ግንቦት 16 ቀን ሁሉም ነገር በጥሩ ሁኔታ ተስተካክሏል የሚል መልእክት ከደጃዝማች ከሰማን በኋላ ወደ ደብረታቦር መመለስ ጀመርን። የጣሊያኑ አገረ ገዥ ለአያሌው የክብር ቃሉን ሰጥቷል። የአያሌው ሐኪም በምንም አይነት ምንም ነገር አይደርስበትም፣ እንዲያውም ድንበር ተሻግሮ እንዲሄድ እንደሚረዱ ነው የተነገረው። بگنبوت دبرة تابور كتما بيبوتاو ببزات قوموننا ايتن قساق قسو كميتا يو يتاليان واتدروش بستقر كتماو كزي بفيت اندايينو ليلالو تالنبرو عدس نگاريا يهوت بينور منگدوشنا غباياوش بميسكونا بمياو كاكو يتاليا يك علميالو يهرق عميس بلبسو دستنيا واتاسيتوش تمولتوال سرطاني يتاليانوش نگر تكتلو متوال በተጨማሪ ሰዎች ከዚህ በፊት ያልታየ እፍረት የለሽና ወራዳ ባህሪ ማሳየት ጀምረዋል። በሚከተለው ቀን የሁለቱ ጦር ክፍሎች ኃላፊ ወደ ነበረው ሜጀር ኡጎሊኒ ቢሮ ተጠራው። የመጀመሪያ ግንኙነታችን የተፋጠጠ አይነትና ከሜጀሩም በኩል ወዳጅነት የጎደለው ነበር። ከጥቂት ቀናት በኋላ በተለይም በማስተር ጎም ከረዳውት በኋላ በመካከላችን የነበረው ሁኔታ ተሻሻለ። የሱ አስተርጓሚ የሚረባ አልነበረም። ወደ ቤት ደብዳቤን ድልክ ረዳኝ። በተጨማሪም ለነበሩት ባለስልጣኖች ወደ አዲስ አበባ እንድጓዝ ስለሚያስፈልገኝ ፈቃድ ቴሌግራም እንድልክ ረዳኝ። ሲጋራዎችም ሰጠኝ። የሲጋራው ነገር የወዳጅነት ይሁን ተራጥራለሁ። ለሶስት ወራት ማጨስ አቁሜ ስለነበር በጣም ጥሩ ስሜት ነበረኝ። ተማንኛውም ደብረታቦር የመጀመሪያው ሲጋራ ጥሩ ጣዕም ነበረው። የጉዞ ፈቃድ እስኪሰጠኝ በደብረታቦር ያሳለፍኩት 3 ሳምንት የሚሆን አሰልቺ ጊዜ የሜጀር ኡጎሊኒ ጥፋት አልነበረም። ወዳጅና የሚከበር የሰሜናዊ ኢጣሊያ ተወላጅ የሆነው ሰውዬ በሚቻለው አቅም እኔን ለመርዳት ሞክሯል። በስሩ ካሉ መኮንኖችም ጋር ወዳጅነት መስርቼ ነበር። ሁሉ ጊዜ ከኔ ከሚርቀው ከወጣቱ ዶክተር በስተቀር። ሚስዮናውያን ጓደኞቼ ከተማው እንደተያዘ በዚያኑ ቀን ለቀው ሄደዋል። ሁሉንም ነገር ጥለው እንዲሄዱ ተገደው በፍጥነት ወደ ጎንደር ተወስደዋል። ለዚህ ፈጣንና አስገዳጅ ለቆ መሄድ በዚያን ጊዜ የተሰጣቸው ምክንያት አያሌው ከተማውን ስለሚያጠቁ ለደህንነታቸው ሲባል ጎንደር መሄድ ነበረባቸው። ነገር ግን አያሌው እጃቸውን ከሰጡ በኋላ ሚስዮናውያኑ አልተመለሱም። የሚስዮኑ ማዕከልም ለወታደራዊ ሥራ ተወስዷል። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንን ፕሮግራም ነገ ጧት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናም ሹ Mm-hmm.